ትንሣኤ ግዕዝ በዚህ ሬዲዮ መርሃ ግብር ለሀገራችን ኢትዮጵያ ብሎም ለመላው ዓለም በሥነ ጽሑፍ፣ በዜማ፣ በቅኔ፣ በፍልስፍናና በኪነ ሕንጻ ረገድ ከፍተኛ አስተዋጽኦ ስላደረገውና የማንነታችን መገለጫና የእኛነታችን መኩሪያ ስለሆነው ልሳነ አበው ግዕዝ የምንማርበት መርሃ ግብር ነው። ትንሣኤ ግዕዝ
ኦ ግዕዝ ጥንት አንተ።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ አድማጮቻችን? የመርሃ ግብራችን የመጀመሪያ ክፍል እነሆ ለእናንተ ይዘን ቀርበናል። አብራችሁን ቆዩ።
በህያት ባዝ ቤተሰብ ትንሣኤ ግዕዝ።
ግዕዝ ቋንቋ ለኢትዮጵያ የውበቷ፣ የታሪኳ፣ የባህሏ፣ የማንነቷ፣ የስልጣኔዋ፣ የሥነ ጽሑፏ መሠረት ነው። ይኸውም ግዕዝ የማንነት የፍልስፍና የእውቀት እሴቶቻችንን በረጅም የታሪክ ሂደት ተከትበውበት መገኘቱ ነው። ነገር ግን ቋንቋው ለዘመናት በውስጡም ቀምሞ የያዛቸው ሀብታት ከትውልድ ወደ ትውልድ የሚተላለፉበት መንገዶችና እሴት ተቀባይነት በዚህ በአለንበት ዘመን ትውልድ ዘንድ እየቀነሰና እየሳሰ የመምጣቱ ነገር ጋህድ እየሆነ መጥቷል። ሀገራችን ኢትዮጵያ የራሷ ፊደል አሃዝ ያላት እንደመሆኗ በስነ ጽሑፍ፣ በዜማ፣ በቅኔ፣ በኪነ ሕንጻ ያደገ የበለጸገ ሀብት እንዳላት መዛግብት ያስረዳሉ። ለዚህ ስልጣኔና ሀብት ደግሞ ግንባር ቀደሙ ሚና የተጫወተችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ናት። ባለፉት ሺህ ዓመታት የነበሩ አባቶቻችንና እናቶቻችን ሁሉም የበኩላቸውን ለባህል ግንባታ ያበረከቱት ድርሻ ላቅ ያለ በመሆኑ ለአፍሪካውያን ኩራት ሊሆን የሚችለው ሁለገብ የእውቀትና የመንፈስ እሴት በየትውልዱና አዝማኑ ሳይቋረጥ እንዲህ ሊተላለፍ ችሏል። ይህ የእውቀት እሴት ከተላለፈባቸው መሳሪያዎች ውስጥ ደግሞ በልዕልና የሚዘከረው ሀገራዊና ጥንታዊው ልሳነ ግዕዝ ነው። ግዕዝ በውስጡ አቅፎ የያዛቸው የማንነት፣ የታሪክ፣ የሃይማኖት በረከቶች ሳይቋረጡ ወደ ሳልሳይ ሺህ ዘመን እንዴት ይጓዙ? ተተኪው ትውልድ ስለ ልሳኑ ያለው ግንዛቤ ምን ይመስላል? የሚሉትን እንደ አንድ ኢትዮጵያና የቤተ ክርስቲያኑ አባልነት ማስታወስና ግንዛቤ መጨበጥ ይኖርብናል። ይህንን ከዘመን ዘመን ዜማው፣ ቅኔው፣ መጽሐፉ፣ ታሪከ ሀገሩ፣ የፍልስፍና መጽሐፍቱ የተቀመሙበትና አባቶቻችንና እናቶቻችን በብዙ ድካም ያቆዩልን ልሳነ ፊደልና የሥነ ጽሑፍ ሀብት ተረካቢው የአሁኑ ትውልድ መማር አለበት። በቤተ ክርስቲያናችን ያሉትን ጥልቅ የነገረ ሃይማኖት የፍልስፍና መጽሐፍትን ለመረዳት ለመመርመር የግዕዝን ቋንቋ መማር ማወቅ ግድ ይላል። ግዕዝ ቋንቋ ከሀገራችን አልፎ ከፍ ያለ አፍሪካዊና ዓለም አቀፋዊ ስሜት የሚፈጥር መሆኑን በሚገባ ማወቅ ያስፈልጋል። ተረካቢው ትውልድም የኔነት ስሜት ተሰምቶት በአንድ መንፈስ ተነሳስቶ የራሱን ሀገር ታሪክ፣ ባህል፣ ስልጣኔ ይዞ መሄድ እንዳለበት መገንዘብ አስፈላጊ ነው። መምህር ሊቀ ሕሩያን በአዲስ አበባ ዩኒቨርሲቲ በፊሎሎጂ ዲፓርትመንት ተማሪ ናቸው። የግዕዝን መማር ፋይዳ እንዲህ በማለት ያስረዳሉ።
ግዕዝን የመማር ፋይዳ ለኢትዮጵያ ሕዝብ እኔ በጣም ትልቁና ዋነኛው ጥያቄ ነው ብዬ አስባለሁ። ምክንያቱም የሰው ልጅ የመጀመሪያው ጥናቱ ሊሆን የሚገባው የራሱ ማንነት ነው። እኔ ማነኝ ብሎ ሲያስብ ነው ሙሉ ሰው ሊሆን የሚችለው። እና እኛ ኢትዮጵያውያን ደግሞ የራሳችን የሆኑ ታሪኮች፣ የራሳችን የሆኑ መረጃዎች፣ የራሳችን የሆኑ ቅርሶች፣ የራሳችን የሆኑ ስዕላት፣ ሀረጋት፣ ስነ ጽሁፎች፣ ብዙ መረጃዎች በብራና መጽሐፍ ላይ ያሉ፣ በዋሻ ውስጥ ያሉ መረጃዎች፣ የድንጋይ ላይ ጽሁፎች ያሉን፣ እውነቴን ነው እንደው ለማጋነን ሳይሆን ከአፍሪካ ሕዝብ የተለየ ልዩ የሆነ ታሪክ ያላት ሀገር፣ እግዚአብሔር አምላክም እስካሁን ድረስ ጠብቋት ታሪኳን ጠብቃ የዘለቀች ሀገር ባለፉት ይሄ በምዕራባውያን ኮሎኒያሊዝም በሚባለው የወረራ ዘመን በቅኝ አገዛዝ ስር ሳትወድቅ እስካሁን ድረስ ራሷን ጠብቃ አንዳንዴ የውስጥ ወረራዎች የውስጥ የእርስ በርስ ጦርነቶች ቢኖሩም እና ብዙ ቅርሶቻችንና መረጃዎቻችንን ብናጣም በአብዛኛው ትልቅ መረጃ ያለን ህዝቦች ነን እና ይህ ደግሞ መረጃችን ተጽፎ የምናገኘው በግዕዝ ቋንቋ ነው፣ በብራና መጽሐፍ ላይ ነው። የብራና መጽሐፍቱን ማንም አልፈተሻቸውም እንጂ የሃይማኖት ጉዳይ ብቻ አይደለም ይዘው ያሉት፣ የህብረተሰብን ጉዳይ ነው። አሁን እንደው እንደ ትልቅ ነገር የሚታሰቡ አንዳንድ የግዕዝ ስራዎች ሲኖሩ ክብረ ነገሥት ይጠቀሳል። የፈላስፋው የዘርዓ ያዕቆብና የደቀ መዝሙሩ የወልደ ሕይወት ስራዎች እና ክብረ ነገሥቶቹ ማለት ዜና መዋዕሎቹ እነዚህ ናቸው። ነገር ግን እኔ እንደው አልፎ አልፎ ከአንዳንድ ገዳማት እንዳየሁት የህብረተሰቡ የዕለት ከዕለት እንቅስቃሴዎች ሳይቀሩ እኔ እውነቴን ነው የገረመኝን ነገር ነው ማነሳው። 300 ዓመት የሆነው አንድ ሃይማኖተ አበው መጽሐፍ አንድ ገዳም አገኘውኝ። እዚያ መጽሐፍ ላይ የጋብቻ ስርዓት ሲፈጸም የተፈራረሙበት ወይም ቃል የተጋቡበት ጽሑፍ አግኝቻለሁ። ይህ ማለት አሁን የክብር መዝገብ የምንለው የጋብቻ መዝገብ የምንለው ማለት ነው። እና ብዙ ህዝባዊ ጉዳዮች አሉ፣ ብዙ ሳይንሳዊ የሆኑም ለምሳሌ የባህል መድኃኒቶቻችን። ፈረንጆች እኮ ከኛ የባህል መድኃኒት መመሪያዎችን ጸደ ደብዳቤውንም ራሱ እንጨቱንም ከነፍሬው ወስደው በግሪንሃውስ አልምተው አይደለም እንደ ዛሬ መድኃኒት እነሱ ሰርተው ለእኛ የሚሸጡልን። እና ይህ ሁሉ መረጃችን ስነ ቀመራችን ለምሳሌ የአሐዝ የቁጥር ፍልስፍናችን ራሱ አቡሻህሩ ባህር ሐሳቡ ሁሉ የህዝባዊ የሆነ ስራ ነው፣ ሀገራዊ የሆነ ታሪክ ነው። እንግዲህ ግዕዝ መጠናት አለበት። አንዳንድ ምሁራን የሚሉት አባባል አለ፣ ትናንትን ያላወቀ ስለ ዛሬ ሊያስብ አይችልም የሚል አባባል አለ። ይሄ ጥሩ ምሁራዊ አባባል ይመስለኛል። እና የትናንት ማንነታችን ማወቅ አለብን። የትናንት ቅርሳችንን የትናንት ሀብታችንን መገንዘብ መረዳት አለብን። እኔ እንግዲህ በዚህ በፊሎሎጂ ኮርስ እንደተማርሁት እንዲሁ ግምታዊም ሊሆን ይችላል ወይም ደግሞ 100% ግን ተቆጥሯል ማለት ባይቻልም 200,000 የሚሆን የብራና ስነ ጽሁፍ በኢትዮጵያ ቤተ ክርስቲያን በአብዛኛው በገዳማትና በአድባራት ቤተ መዛግብት ይገኛል። ይሄ መጠናት ያለበት ነው። በውጭ ደግሞ በተለያዩ በአውሮፓ ሀገራትም በአሜሪካም በኢጣሊያ በሮም ዩኒቨርሲቲ በለንደን ዩኒቨርሲቲ በእስያም ይሄ ማግሪብ በሚባሉት በነ ስዊድን ሁሉ ሳይቀር ብዙ የመጽሐፍትና የሥነ ጽሑፍ ሀብታችን አለ። ፈረንጆቹ አጥንተውታል። እና ይሄ ሁሉ መጠናት አለበት። በአሁኑ ሰዓት ደስ የሚለው ነገር የፊሎሎጂ የሚባለው ዲፓርትመንት በየዩኒቨርሲቲዎች እየተከፈተ ይመስለኛል። እና ይሄም ምንድን ነው ያለንን ሀብት ያለንን እውቀት ያለንን ታሪክ ያለንን የሥነ ጽሑፍ መረጃ እናጥናው ማለት ስለሆነ ግዕዝ መጠናት አለበት። እኔም በበኩሌ አቅሜ በፈቀደ ሁለት መጽሐፎች ያሳትም ያለሁ እንግዲህ ማኅበሩም ያውቃቸዋል። አንደኛው ሕያው ልሳን ግዕዝ አማርኛ መዝገበ ቃላት የሚለው ነው። ሌላው ደግሞ ትንሣኤ አማርኛ ግዕዝ መዝገበ ቃላት የሚለው ነው። እና ግዕዝ መጠናት ያለበት ቋንቋ ነው፣ ስራ ላይ መዋል ያለበት ቋንቋ ነው። በቤተ ክርስቲያን አካባቢ ብቻም የነገረ መለኮት መነጋገሪያ ብቻ ሳይሆን ሕዝባዊ ቋንቋ መሆን አለበት።
ግዕዝ ጥንት አንተ
ግዕዝ ቋንቋ እንዲያድግ ለምን አስፈለገ የሚለውን እንይ። ባህል በቋንቋ ይለካል። እምነቶች የስነ ህዝብ ማህበራዊ መሰረቶች፣ አምዶች፣ ልምዶች፣ እውቀቶች ሁሉ በቋንቋ አሉ። በአደጋ ላይ ያለ ቋንቋ ማለት በአደጋ ላይ ያለ እውቀት አሳሳቢ ባህል ማለት ነው። ምክንያቱም ስለ ቋንቋው ታሪክና አገባብ ያለው እውቀት ከጎደለ መሰረት የለሽነት ያስከትላል። በመሆኑም ቋንቋው የህብረተሰቡ አንድ አካል ነው። ስለ ህይወት፣ ባህል፣ ልምድ፣ የመንፈስ እውቀት ሁሉ ትርጉም የሚኖረው በራስ ቋንቋ በሚገኝ እውቀት እንጂ የተጻፈን ብቻ በመቀበል አለመሆኑ ደግሞ የራስ ቋንቋን ማወቅ ወሳኝ መሆኑን ያሳየናል። ልሳናት በአባቶች ቅድመ አያቶች ቀሩ ማለት የልጆች ሀገራዊ አንደበታቸው ማንነት የሚጠበቅበት ኃይል ጠፋ ማለት ነው። የኛ ማንነትና ታሪካችን ያለውና የተቆራኘው በብዙ መንገድ ከቋንቋችን ከግዕዝ ጋር ነውና ያለበትን ደረጃ ልንመረምርና ልናስተውለውም ይገባል። ሌላው ይቅርና መለያችን ልዩነታችን እንኳ በቋንቋችን አገባብ ሊተዋወቅ ይችላል። ቋንቋችን ካልተጠበቀ የሚተላለፈው ዕውቀት ትውፊት ባለበት ይቀማል። አብሮ አስሮ ያዛቸውን ዕውቀቶች ፍልስፍናዎች ሁሉ ይዞ ይጠፋል። ነገር ሁሉ በአዲስ ይጀምራል። ስር የሌለው በአሸዋ ላይ የተገነባ ህንጻ ይመስላል። የሌሎች ባህል ጎርፍ በመጣ ጊዜ በቀላሉ ይወድቃል። ቋንቋን መጠበቅ ብቻ ሳይሆን እንደገና ልንጠቀምበትም ይገባል። በስደት በዝርፊያ በአለም ዙሪያ በየቦታ ያሉትን የጽነ ጽሑፍ ሀብቶች ሊመረምሩ የሚችሉ ልጆች ሊተኩ ያስፈልጋል። የተበረዘውን ማቅናት፣ የጠፋውን ታሪክ መፈለግ፣ የተለየን የጥበብ ምንጭ ፍለጋ መውረድ ዝቅ ማለት ያስፈልጋል። ይጠፋ ያለውን መጠበቅና ማስተላለፍም ትልቁ ኃላፊነት ይኸው ነው። አፍሪካን ዛሬ ቋንቋቸውን ለመጠበቅ የሚያደክማቸው ለብዙ ዘመናት በተሰላቀት ስር ተጽኖ በመወደቃቸውና በሌላኛው የቅኝ ግዛት መንገድ ማለፋቸው ነው። የችግር ደግሞ ዛሬም ከአፍሪካ ምድር ስላልተወገደ ባደጋ ላይ የነበሩ ዕውቀቶች ሁሉ ጠፍተዋል። በሀገራችን በልዩ ልዩ የሥራ ዘርፍ ያሉ ሰዎች በተለይም በጋዜጠኝነት፣ በመገናኛ ብዙሃን፣ በቤተ ክህነት፣ በትምህርት ተቋማት ያሉ ወገኖች ጸሐፊዎች እንዴት እንጠቀም ብለው ሊያስቡ ይችላሉ። ይህን ግለሰባዊ ብቻ ጥረት የሚፈታው አድርጎ ማየት መፍትሄ እንደማያመጣ ግን መረዳት ያስፈልጋል። በዋናነት ህብረተሰቡን ያሳተፈ ማህበር ማስፋፋት፣ ግዕዝን የሚወዱትን ማቋቋም የሚችሉትን ተቆርቋሪዎች ማሰባሰብ ተገቢ ነው። በአጠቃላይ የግዕዝ ቋንቋ ጠንቅቆ በያዛቸው መዛግብት ላይ ችግር ከመድረሱ በፊት ለመጻዩ ትውልድ ባህሉንና ሃይማኖቱን ታሪኩን በራሱ ባህል የሚያስረዳ ትውልድ መፍጠርና ያለፉትን ዘመናት ስራ እና ሀገራዊ ትውፊት ለመቀበል የተዘጋጀ ትውልድን እንደ ድልድይ ሆኖ ሊያሸጋግሩት ሊያረካክቡት ይገባል። ሆያቱን መዛግብቱን ቅርሳችንን ጠብቆ በትናንት በዛሬና በነገ መካከለ ያለ ትውልድን የሚያስተሳስረው አፍሪካዊነት እንዳይገታ ይህ እድለኛ የሆነ ትውልድ ሊዘከርበትና ሊታወስበት የሚችለው አባቱ ያስረከበውን ተረክቦ ሲያስረክብ ሲጠብቅ ብቻ ነው። በመሆኑም ይህን የቅብብል ተግባር ከቀጠለ የሳልሳይ ዘመን ትውልድ ያለውን አጉልብቶ እንደ ዘመኑ አራቆ ህይወቱንና መጽሐፉን እውቀቱን ከአባቶቹ ወርሶና አጉልብቶ መሰረቱን አጽንቶ ለረጅም ጉዞ የሚነሳበት መንገድ ይሆናል። ለዚህ ረጅም ጉዞ የታሪክ መሰረት የሆነውን በአንጻሩ አፍሪካዊነት ተላብሶ የአባቱንና የዓለም የበረከት ልሳን የሆነውን ግዕዝን ይጠብቅም ዘንድ ይህ የትንሣኤ ግዕዝ ትምህርት ተጀምሯል። ኢትዮጵያ ሀገሮም ለሊቃውንት አድማጮች የመጀመሪያውን የትንሣኤ ግዕዝ ዝግጅታችን በዚህ አጠቃለልን። ቀጣዩን ክፍል በሚቀጥለው ሳምንት ይዘን እንቀርባለን። እስከዚያው መልካሙን ሁሉ በእግዚአብሔር ስም ተመኘን።
ሀበሃለው ብዙሃት ልሳናት በህያት በዝ ቤተሰብ ትንሣኤ ግዕዝ ብሔረ ዓለም